በኢትዮጵያ ከቅዳሜ ጀምሮ ተግባራዊ እንደሚደረግና ለስድስት ወራት እንደሚዘልቅ ይፋ ስለሆነው የአስቸኳይ ጊዜ አዋጅ ሁለት የሕግ ባለሙያዎችን አነጋግረናል። የቀድሞ የፍትህ ሚኒስቴር ጠቅላይ አቃቤ ሕግና መምሪያ ኃላፊ አቶ አለማየሁ ዘመድኩን እንዲሁም የዞን 9 የኢንተርኔት አምደኛ የሰብአዊ መብቶች ተሟጋችና የሕግ ባለሙያ ወይዘሪት ሶሊያና ሽመልስ ናቸው። ያነጋገረቻቸው ጽዮን ግርማ ነች።
በጣም አመሰግናለሁ። ከአቶ አለማየሁ ዘመድኩን ልጀምርና በኢትዮጵያ ቅዳሜ ዕለት የታወጀው የአስቸኳይ ጊዜ አዋጅ የሚጥሉት ገደቦች ዝርዝሮቹ በመውጣት ላይ ይገኛሉ። በዚህ አዋጅ የሚገደቡት መብቶች ምንድን ናቸው?
ጠቅላይ አቃቤ ሕጉ የሰጡትን መግለጫ ሰምቻለሁ። ጠቅላይ አቃቤ ሕጉ ያስቀመጡት ነገር ምንድን ነው? አንደኛ አዋጁ ተግባራዊ የሚሆንበት ቦታዎች ይለያሉ ብለዋል። እነሱ የት የት ቦታ እንደሆነ ዝርዝሩን አልተናገሩም። ነገር ግን በዛ ቦታ ላይ ኮማንድ ፖስቱ መብት መገደብ ብቻ ሳይሆን በሕግ ተቋማት ሊሰሩ የሚችሉ ስራዎችን ተረክቦ የመስራት ለምሳሌ ያህል ሰው የማሰር ሕገ መንግስቱ ላይ በፍርድ ቤት ነው፣ ማንም ሰው ያለ ፍርድ ቤት ትዕዛዝ አይታሰርም ይላል። አሁን ያንን ወደ ጎን በመተው የኮማንድ ፖስቱ አስፈላጊ ሆነው ሲያገኘው የማዘዣ ትዕዛዝ ሳይኖረው ሰው የማሰር ስልጣን ይኖረዋል። በዛ አስቸኳይ ጊዜ አዋጅ በታወጀበት አካባቢ የመሰብሰብ ነጻነት አይኖርም። አንዳንድ ሰልፎችን፣ የተቃውሞ ምልክቶችን ማድረግ እንደማይቻል ሲገልጹ ሰምቻቸዋለሁ ጠቅላይ አቃቤ ሕጉ። እሳቸው እንዳስቀመጡት ከሆነ አንዳንዱ ነገር ይሄ አዋጅ ከመውጣቱም በፊት መንግስት ያከናውነው የነበረ ስራ እንደሆነ ታውቃል። ለምሳሌ አንድ ሰላማዊ ሰልፍ የማድረግ ነገር ለረጅም ጊዜያት ተከልክሎ ቆይቷል እና አሁን በዚህ አዋጅ ውስጥ ለምን መካተት እንዳስፈለገ አላቅም። ኦልሬዲ ተግባራዊ የሆነ የነበረ ነገር ነው። የመገናኛ ብዙሀንንም የማገድ እና እንዳያስተላልፉ የማድረግ ስልጣን ይኖረዋል ይላል። ይህንን ተግባራዊ ሲደረግ ነው የቆየው። የአንደኛ ለግል ፕሬስ ተቋማት ብዙዎቹ የሌሉበት ደረጃ ላይ ደርሰዋል። አሁን በዚህ መልክ ገደብ ማበጀት ለምን እንዳስፈለገ አልገባኝም። የመሰብሰብም ነጻነት በአብዛኛው ገደብ ያለው ነው። አሁን ከቅርብ ጊዜ ወዲህ በተለይ የመሰብሰብ ፍቃድ የማግኘት ሁኔታ የሌለን የሚመስለው እና ይህን አይነት ነገሮችን ገደቦችን የመሰብሰብን፣ የመናገርን፣ ተቃውሞውን በተለያየ መልክ በቃልም ሆነ በተለያየ ምልክት ማቅረብን የሚከለክል መሆኑን ዝርዝሩን ተናግረዋል እና ከእሳቸው የሚታየው ነገር መብት መገደብ ብቻ ሳይሆን ኮማንድ ፖስቱ ተጨማሪ ስልጣን ሰጥቶ የሕግ ተቋማት በሕገ መንግስት ይሰራሉ ተብለው የተደነገጉ በሕግ ላይ የሰፈሩ ተቋማትን ስራ የማከናወን ተግባራትን አብሮ የተሰጠ ይመስላል።
እሺ፣ በጣም አመሰግናለሁ አቶ አለማየሁ። ወይዘሪት ሶሊያና፣ የፌዴራል ጠቅላይ አቃቤ ሕግ አቶ ጌታቸው አምባዬ የሰጡትን ዝርዝር መግለጫ አቶ አለማየሁ በከፊል ጠቀስ አድርገውታልና እሱ ላይ ያዛ ዝርዝር መግለጫው ላይ ተከታትለሽ ከሆነ ምንድናቸው የተገደቡት ተጨማሪ ነገሮች ካሉ የተገደቡት ነገሮች ምንድናቸው? እነሱን ጨምረሽ ኮማንድ ፖስት የሚለው ምን ማለት ነው? ምን አይነት ስልጣንስ ነው ለኮማንድ ፖስቱ የሚሰጠው?
ጠቅላይ አቃቤ ሕጉን ንግግር እኔም ሰምቼዋለሁኝ። ከዚህ በፊትም አቶ አለማየሁ እንዳሉት የተጠቀሱት እነዛን መብቶች መገደባቸውን በግልጽ ተናግረዋል። ግን ከዛ በተጨማሪ ምናልባት ይሄ አመፅ የሚያነሳሱ ጽሁፎችን መጻፍ፣ እነሱን ጽሁፎች ደግሞ ማሰራጨት ህጋዊ አይደለም፣ በዚህ የአስቸኳይ ጊዜ አዋጅ ታግደዋል ብለዋል። እኔ ግን እስከማውቀው ድረስ አስቸኳይ ጊዜ አዋጁን ባይሆን በማንኛውም ሁኔታ አመፅ የሚያነሳሱ ጽሁፎችን መጻፍና ማሰራጨት ያው ክልክል ነው፣ በህግ የተከለከለ ነገር ነው። ስለዚህ አስቸኳይ ጊዜ አዋጁ የጨመረው ነገር የለም። ስለዚህ በዛ በኩል ነው ምንድን ነው የምንረዳው፣ ወይ አመፅ ማነሳሳትና ከአመፅ ጋር የተያያዙ ሌሎች ቅንሱ ያሏቸውን ጽሁፎች ማሰራጨት የመሳሰሉት ነገሮች የሚለውን ነገር ደግሞ መጥቀስ የፈለጉት የሚመስለኝ በአሁን ባለው ሁኔታ በተለይ የማህበረሰብ ሚዲያ ላይ ኢንተርኔት ላይ የተለያዩ ጽሁፎች ይጻፋሉ፣ የተለያዩ ውይይቶች ይደረጋሉ። እነዛንም ጨምሮ ለማሸማቀቅ ምንም አይነት ጽሁፎችን መጻፍ በአሁን በወጣው የአስቸኳይ ጊዜ አዋጅ ውስጥ ሲነሳ በእሱ የተነሳ ማንኛውም ሰው በጻፈው ከዚህ በፊትም ይደረጋል በእርግጥ፣ ግን ከዚህ በኋላ ደግሞ በተለይ በማንኛውም ሁኔታ ለማንኛውም አይነት ተጨማሪ የሆነ የመንግስት እርምጃ ለመውሰድ ለእሱ በር ለመክፈት ይመስለኛል እንጂ አብዛኛዎቹ መሰብሰብና መሰለፍ አሁንም ሰዎች ሲሰለፉና አደባባይ ሲወጡ ይገደላሉ፣ ይታሰራሉ፣ ያንን እናውቃለን። እንዲሁም ደግሞ ጽሁፎች ማሰራጨት የተባሉትም ጉዳዮች ያሉት ሚዲያዎች በጣም ጥቂት ናቸው፣ ሀገር ቤት ያሉት እነሱ እነሱም ደግሞ በጣም ተጠንቀቀው ነው የሚሰሩት። ከዛም ውስጥ ደግሞ ብዙዎች በዚህ በአመት ማነሳሳት ተብለው እስር ቤት የገቡ አሉ። ከዛም በኋላ ጉዳያቸውን የሚከታተሉ ሌሎች ጋዜጠኞችም እንዳሉ እናውቃለን። ከዚህ በመነሳት ስናየው የጨመሩት አዲስ ነገር ያለ አይመስለኝም። በተለይ ሀሳብ በነጻነት መግለጽ መብት ጋር ተያይዞ ያለውን ገደቡም የተባለው እንደዚሁን የተገደበ ነው። ከሳተላይት የሚሄዱ የተለያዩ የሚዲያ ስርጭቶች ይታገዳሉ። ኢንተርኔት አሁን ኢትዮጵያ ውስጥ ታግዷል። እንደዚ አይነት ነገሮች አሉ እና እኔ የሚመስለኝ ይሄንን እንዳለ እስካሁን የተደረጉ የነበሩ ነገሮችን ወደ ተግባር የመቀየር ወይም ደግሞ ህጋዊ ከለላ የመስጠት አሁን በአደባባይ በአስቸኳይ ጊዜ አዋጅ ስላወጅን ምንም ነገር ቢደረግ በአስቸኳይ ጊዜ አዋጁ የተነሳ ነው ወደሚል ከዚህ በፊት የነበረውን መንግስት ህጉን እየጣሰ የራሱ ያለውን ህግ እየጣሰ ያደርግ የነበረውን ነገር አሁን ግን የሚጥሰው ህግ እንደሌለና የአስቸኳይ ጊዜ አዋጁን በማምጣቱ ይጥሳቸው የነበሩትን ህጎች በህገ ወጥ መንገድ መንግስት ይጥሰው የነበረውን ነገር አሁን በህጋዊ መንገድ መንግስት እነዛ መብቶች የመጣስ የማስጠጠት ነገር ነው የሚመስለኝ። ኮማንድ ፖስቷ ላይ ለመጨመር ያህል ኮማንድ ፖስቱ ቃሉ ትንሽ ያው አሻሚ ነው። ምናልባት መንግስትም እንደዚህ አይነት ቃላት ብዙ ጊዜ የሚጠቀም ይመስለኛል። ግን አሁን ባለው ሁኔታ የሚመስለው የሲቪል የሆነው ወይም ደግሞ ሁላችንም የምናውቀው የህግ ተቋም አስፈጻሚ፣ የህግ አውጪ ተቋማት፣ ሌሎችም እንዲሁ የመንግስት ዋና ዋና ተቋማት የሚሰሯቸው የነበሩ ስራዎች እንዳልተተው ወደ ወታደራዊና ወደ ደህንነት ስራው ወደ መሄድ ሙሉ ለሙሉ የሴኩሪቲ አይነት የደህንነት ስራዎች ወደዛ የሚመስል ነገር ነው የሚመስለው።
አቶ አለማየሁ ከዚሁ ጋር የተያያዘ ጥያቄ ነው የማቀርብልዎት። ከኮማንድ ፖስቱ እንግዲህ ሶሊያና አሻሚ የሆነ ትርጉም የሚሰጥ ነው ብላለች እና ምን አይነት መብት የሚሰጠው ይመስሎታል? ለዚህ ለኮማንድ ፖስት ምንስ ማለት ነው? ዘርዘር አድርገው ሲነግሩን እንደው እርስዎ በአቃቤ ሕግ ጽህፈት ቤትም ውስጥ የነበሩ እንደመሆኑ ኮማንድ ፖስት የሚባለው ነገር በጠቅላይ ሚኒስትሩ ስር ይሆናል ነው የተባለው እና እስቲ ስለሱ የሚገምቱትን ወይም የሚያውቁትን ማብራሪያ ስጡን።
በአንድ ሀገር ውስጥ ህግ ተርጓሚ፣ ህግ አስፈጻሚ እና ህግ አውጪ አካላት አሉ። የመንግስት ስልጣን በእንደዚህ መልክ ተከፋፍሎ ነው የሚሰራው። ህገ መንግስቱ ላይ ህግን የመተርጎም ስልጣን ያለው የፍርድ ቤት እንደሆነ ይደነግጋል። አሁን የአስፈጻሚው አካል የበላይ አካል ጠቅላይ ሚኒስትሩ ነው፣ የሚኒስትሮች ምክር ቤት ነው። እንግዲህ ይሄንን ተግባር ልክ ይሄ ህጋዊ ስራዎችን ማከናወን፣ ሰዎችን ማሰር፣ ሰዎችም ወደ አይቶ ጉዳያቸውም በፍርድ አካል ነጻ መልቀቅ ወይም ፈርዶ ወደ እስር ቤት መክተት ህግ ተርጓሚው ስልጣን ነው። ምናልባት አሁን እነሱ እንዳሉት ህገ መንግስታዊ ስርዓቱን ለመናድ እንቅስቃሴዎችና ሀገሪቷን ጸጥታ አደጋ ላይ የሚጥል ተግባር የሚከናወንባቸው አካባቢዎች ላይ በጊዜውም ቢሆን ይህንን አይነት ተግባር ነጥሉ ለዚህ ለአስፈጻሚው አካል ጠቅላይ ሚኒስቴር ቢሮ ስር ለሚዋቀሉ ከፖሊስ ጦሩ ክፍል ሊሆን ይችላል፣ ከደህንነት ተቋማት ሊሆኑ ይችላሉ፣ ሌሎች አባላቶችም ሊኖሩት ይችላሉ። በእነሱ አማካይነት ይህንን የፍርድ ቤት ይከወን የነበረውን ነገር እነሱ እንዲሰሩ የተፈለገ ይመስለኛል። ይሄ ደግሞ በደርግ ጊዜ አንድ ጊዜ ወጥቶ የነበረው አዛኮ አቤታዊ ዘመቻ ኮሚቴ የሚባል አዋጅ ነበረ። ድሮ የወጣ በ1970 ወይ 71 የወጣ አዋጅ ነው እና እዛ አዛኮ ላይ ማስረጃ ሳያገኝ እስከ 3 ወር ያስራል፣ ማስረጃ ካገኘ እስከ 2 ዓመት ያስራል የሚል ስልጣን የአቤታዊ ዘመቻ ኮሚቴ ከወረዳ ጀምሮ ወደ ላይ የሚዋቀር ኮሚቴ እንደዚህ አይነት ስልጣን ሰጥቶ ብዙ ሰዎች በወጣ አዋጅ መሰረት እየታሰሩ ስቃይና መከራ ይደርስባቸው ነበር። ትልቁን ውሳኔ ይሰጡ የነበሩ የአስፈጻሚ አካላቶቹ ነበሩ። ልክ የዛን አይነት ስራ ተግባር ለማከናወን አሁንም በዚህ በፍርድ ቤት ውስጥ ከሚያልፍ ይህንን ተግባር እያየ ዳኝነትም እየሰጠ እያሰረም ይህን ተግባር የሚያከናውን ስራዎችን የሚሰራ ትልቅ ስልጣን ያለው የአስፈጻሚ አካል መመስረት ይመስለኛል ይሄ አላማው እና ነገር ግን አብዛኛውን ስናየው ከአሁን በፊት ሰዎች ከህግ ውጭ ይገደላሉ። እነዚህ በህገ መንግስት የተረጋገጡ መብቶች ሀሳብ በነጻነት የመግለጽ፣ ሰላማዊ ሰልፍ የማድረግ ነገሮች ተገድበዋል። እንግዲህ አሁን ይሄንን ተግባር የሚያከናውን በቋሚነት የተቋቋመ አንድ ቢሮ እንደ ማቋቋም ነው እንጂ ስራው እንኳን ሲከወን የቆየ ይመስለኛል። እና
ወይዘሪት ሶሊያና እንግዲህ አንድ አገር በአስቸኳይ ጊዜ አዋጅ ስር ለስድስት ወር የሚዘልቅ ነው እንግዲህ አስቸኳይ ጊዜ አዋጁ። በአስቸኳይ ጊዜ አዋጅ ስር ስትወድቅ ለዛች ሀገር ምን አይነት ትርጉም ያሰጣል ወይም ምን ማለት ነው?
ሁለት ነገሮችን ማየት እንችላለን። አንደኛው ያው በህገ መንግስቱ እንደተጠቀሰው አንድ ሀገር አስቸኳይ ጊዜ አዋጅ ውስጥ ነው ማለት አገሪቷ ላይ አስፈሪ የሆነ በትክክልም ደግሞ እንደ ሀገርም ህልውናን መቀጠል የማያስችል አደጋ አለ ማለት ነው ስለዚህ አይ ቲንክ በተዘዋዋሪ ሁኔታ ቀጥተኛ ባልሆነ መንገድ ይህንን እያመነ ይመስለኛል መንግስት። አሁን ባለው ሁኔታ የሰላም የህልውናን ጉዳዮች አስመልክቶ ኢትዮጵያ ውስጥ በትክክል በጣም ከፍተኛ ችግር እንዳለ ያመኑበት ነው። ብሎም ይመስለኝ። ምክንያቱም ይሄ አዋጅ ከመውጣቱ ከሁለት ቀን በፊት መረጋጋት በጣም በተለያዩ የሀገሪቱ አካባቢዎች አለ፣ ሁኔታዎች ወደ ነበሩበት ሁኔታ እየተመለሱ ነው የሚሉ አይነት ዜናዎችም እየተሰሩ ነበር እና እሱን አልመለሰውም። እንግዲህ ከዛ ጋር ተያይዞ ሌሎች ጉዳዮች አሉ። ዓለም አቀፍ ግንኙነት ላይ የሚያመጣው የራሱ ተጽዕኖ አለው። መንግስትም ደግሞ የተረጋጋች ሀገር ነው የምመራው እና ስለዚህም አጋርነቴ ከሌሎች ዓለም አቀፍ ድርጅቶች፣ ሀገሮች እና ሌሎች ተቋማት ጋር የሚቀጥለው በዛ የተነሳ ነው የሚለውንም ነገር ቀላ የሚያጠላበት ይመስለኛል። በዋናነት ሀገር ውስጥ ላለው ሕዝብ በጣም አሸማቃቂ ነው፣ በጣም ያስደነግጣል። ምክንያቱም በዚህ የተነሳ ዝርዝሩ በአዋጁ ላይ የተቀመጠውን ዝርዝር የሚያጠና ሕዝብ አይኖርም። እንደዛ እንዲሆን ደግሞ ዝርዝሩ በጣም ብዙ ክፍተቶች አሉት። የትኛው ስህተት እንደሆነ፣ የትኛው ትክክል እንደሆነ፣ የትኛው መስማነሳሳት እንደሆነ፣ የትኛው ዓለም እንደሆነ የማይታወቅበትን አይነት ሁኔታ ፍርሃትን በጣም ይፈጥር ይመስለኛል። በዓለም አቀፍ ደረጃ ግን ቅድም እንዳልኩት በኢንቨስትመንት ከውጭ የሚመጡ ሀገራትም ኢንቨስት በሚያደርጉ ኢትዮጵያ ላይ ባሉትም ላይ ተጽዕኖ ይኖረዋል። እሱን ከዚህ በፊትም በነበሩት ቀናት አይተናል። በተደጋጋሚ የኢንቨስትመንት ቦታዎች ተጠቁ በሚል ብዙ የዓለም አቀፍ ሚዲያዎች የዘገቡት ነው። ዓለም አቀፍ ግንኙነቶችን፣ የሀገሪቷን መረጋጋት፣ የተረጋጋች በምስራቅ አፍሪካ የሚለውንም ነገር ጥያቄ ውስጥ የሚከት ነው የሚመስለኝ።
አቶ አለማየሁ በዚህ ላይ የሚጨምሩት አለ? እንደው አጠር አድርገው ለአንድ ሀገር አስቸኳይ ጊዜ አዋጅ ስር ናት ማለት ለአንድ ሀገር የሚሰጠው ትርጉም ምን እንደሆነ
ጠቅላይ ሚኒስትሩም ሆነ ሌሎቹ ባለስልጣኖች እንደተረዳ ነው። ያው በፊት ለፊት በአደባባይ እንደሰጡት ህገ መንግስታዊ ስርዓቱ አደጋ ውስጥ ነው ያለው፣ አገሪቱ አደጋ ውስጥ ናት ያለችው ብለው ነው መግለጫቸውን የሚጀምሩት እና ከዚህ መረዳት የሚቻለው የተረጋጋና ሁሉ ነገር ሰላም የሌለበት ሀገር ላይ እንዳለ ነው ምልክት የሚሰጠው እና ይሄ ሌላኛው ነገር በዜጎች ላይ ከመንግስቱ ባሻገር በዜጎች ላይ የሚፈጥረውም ነገር አለ። ይሄ እንግዲህ ሁልጊዜ ከዚህ በፊት እንዳየነው የሽብርተኝነትን አዋጅ ባየን ጊዜ ለትርጉም በተጋለጠበት መንገድ ሰዎች በዛ ምክንያት ተቃውሟቸውን በመግለጻቸው ምክንያት ጥቃትና ችግር ሲደርስባቸው አይተናል። አሁንም ይሄ መሰረት አድርጎ ሰዎች ከማንኛቸውም እንቅስቃሴዎች እንዲገደቡ ይሆናሉ። ከዚህ ከማንኛቸውም እንቅስቃሴዎች ከመገደብ ባሻገር በሚያውቁት መንገድ ህጋዊ ስርዓት አከናወን ብለው ጥቃት ሊደርስባቸው ይችላል፣ የመንግስት ጥቃት ሊደርስባቸው ይችላል። ይሄን አይነት ያለመረጋጋትን የመፍጠር ሁኔታ ይኖረዋል። ይሄ አስቸኳይ ጊዜ አዋጅ አስከትሎ የሚመጣው ነገር ይህን የመሳሰሉ ነገሮች ናቸው።
እሺ፣ እንግዲህ በጣም አመሰግናለሁ። በዛውም የማጠቃለያ ጥያቄ ነው፣ በዛውም ሀሳባችሁን ታጠቃልሉልኛላችሁ። እንደሰማነው ከትላንት ጀምሮ መንግስት የተለያዩ ይህንን አስመልክቶ የተለያዩ መግለጫዎችን ሲሰጥ ነበር። ለምሳሌ ዛሬ አቶ ጌታቸው ረዳ በሰጡት መግለጫ የአስቸኳይ ጊዜ አዋጅ ያስፈለገው ከተቃውሞ ሰልፎች ጋር በተያያዘ ሳይሆን በሀገሪቱ ከተለያዩ አቅጣጫዎች እየመጣ ባለውና በሀገሪቱ ላይ በተደቀነው ስጋት ምክንያት ነው ብለዋል። ስጋቱ ደግሞ ኢትዮጵያን መንግስት ሳይሆን ሀገሪቱን ለማጥፋት የሚፈልጉ የውጭ ኃይሎች አሉ ብለዋል። እንደዚሁም ደግሞ ጠቅላይ ሚኒስትር ይህንን የአስቸኳይ ጊዜ አዋጅ ይፋ ባደረጉበት ጊዜ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሰብአዊ መብቶች አይጣሱም፣ እንደዚሁም ዓለም አቀፍ የሆኑ በኮንቬንሽኑ የተፈረሙ ዓለም አቀፍ የሰብአዊ መብቶች አይጣሱም የሚል መግለጫ አብረው ተናግረዋል። እነዚህ መግለጫዎች ላይ ምን አስተያየት አላችሁ? ለምሳሌ ሀገሪቱን ወደ ተረጋጋ ሁኔታ ለመመለስና የተፈጠረውን ቀውስ ለማረም ተብሎ ከሆነ የወጣው ይሄ አስቸኳይ ጊዜ አዋጅ አይጠቅምም ትላላችሁ አገሪቱን ለማረጋጋት? ከሶሊያና ልጀምር፣ በዛውም ማጠቃለያ ሀሳብሽን።
አይጠቅምም፣ ይሄ ምንም ጥያቄ የለውም። የመጀመሪያው ሲጀመር ምክንያቱም የሚጣረሱ ነገሮች ናቸው። የአስቸኳይ ጊዜ አዋጅ አውጆ ከዛ ቀጥሎ ደግሞ መብቶች አይጣሱም ማለት አይቻልም። የአስቸኳይ ጊዜ አዋጅ ማለት ራሱ ትርጉሙ መብቶችን መገደብ በራሱ ማለት ነው። የአስቸኳይ ጊዜ አዋጅ የሚባለው ራሱ ሀሳቡ ራሱ ህገ መንግስታዊ አንቀጹም ሀሳቡ በአጠቃላይም ባለምን በተለያዩ ሀገሮች የሚጠቀሙበት አንድ ሀገር የአስቸኳይ ጊዜ አዋጅ አወጀ ማለት በዛ አስቸኳይ ጊዜ አዋጅ የተነሳ የሚገድባቸው መብቶች የሚገድባቸው የሰብአዊ መብቶች በእርግጥ አሉ ማለት ነው። ከዛ መካከል ደግሞ ጠቅላይ አቃቢ ህጉ ሲናገሩ አብዛኛውን ከ15 በላይ የሚበልጡትን በህገ መንግስቱ የጠቀሱ መብቶችን ገድበዋል። እሳቸው ሲናገሩ መናገር አይቻልም፣ መጻፍ አይቻልም፣ እንደዛ እያሉ የጠቀሷቸውን ብናያቸው አብዛኛዎቹን የሰብአዊ መብቶች ገድበዋል። ስለዚህ ይሄ ማለት ሰብአዊ መብት አይጣስም ማለት አይደለም የሚለውን ነገር ጋር ተቃርኖ ነው፣ እርስ በርሱ የሚጋጭ ሀሳብ ነው። አስቸኳይ ጊዜ አዋጅ ማለት ራሱ መብቶችን መገደብ ስለሆነ ማለት ነው፣ እሱ ነው የሚታየኝ። ሌላው ግን በመንግስት በኩል ላይ የሚነሳው ሀገር በተቃውሞ ሰልፎች ሳይሆን ከሌሎች ጋር በመጡብን ሀገርን እንደ ደህንነት የሚያስጠብቁ ነገሮች አይደሉም የሚለው እንግዲህ እኛ ያልታየን ሌላ እነሱ የሚታያቸው ሀገሪቷ ላይ የመጣ የደህንነት አደጋ ካለና አስቸኳይ ጊዜ አዋጅ ሊያሳውጅ የሚችል ከሆነ መቼም ህዝቡ ሊያየው ሊያውቀው የሚከታተሉ ሰዎችን ደግሞ እንደዚህ አይነት አደጋ መጥቷል ሊሉ ይገባል። መንግስት ብቻ ነው የአደጋ መጣብኝ ብሎ ያለው እና ለመንግስት ብቻ የሚታየው አደጋ ነው የሚመስለኝ እኔ ለሌሎች በቀጥታ የሚታይ አይደለም፣ ለሌሎች በግለሰቦችና ይህንን ጉዳይ ደግሞ ለሚከታተሉ ሰዎች የሚታየው መንግስት ላለፉት 10 ወራት በሁለት ክልሎች ከፍተኛ የሆነ የተቃውሞ እንቅስቃሴ የነበረበት የተቃውሞ እንቅስቃሴው በበረታ ቁጥር የነበረው ማፈና በርትቷል፣ ግድያውን በርትቷል፣ እስሩም ጠንክሯል። ይሄ ደግሞ የመንግስትን ስልጣን የመገዳደር አይነት ነገር ስጋት ውስጥ ገብቷል። ስለዚህ በተቻለው መጠን ያሉትን የህገ መንግስቱ ላይ የተጻፉ ህጋዊ የሚመስሉ ሽፋኖች ተጠቅመው መንግስት ስልጣኑን ለማደላደል ሙከራ እያደረገ ነው የሚመስለኝ። በዛው መልኩ ተጨማሪም ደግሞ በኢኮኖሚውም ረገድ የተጎዳ የመንግስት ገቢ እየተጎዳ ያለ ይመስላል። እሱንም ለማዳን እየተደረገ ያለ ጥረት ነው ብዬ ነው የማስበው እኔ። እና ከዛ ባለፈ ግን ህዝብን የሚጠቅም የሀገሪቷንም ደህንነት ከውጭ እውነትም እንደተባለው ከውጭ የውጭ ቃላት መጥቶ ሀገሪቷ ችግር ውስጥ ሆነ ያለበትም ሁኔታ ያለ አይመስለኝም። ከዚህ በፊት በነበሩም እንደ ጦርነት እንኳን በተሄደባቸው ሁኔታዎች ራሱ የአስቸኳይ ጊዜ አዋጅ እንዳልታወጀ እናውቃለን። በኢትዮጵያ በ25 ዓመት ውስጥ ለመጀመሪያ ጊዜ ነው አስቸኳይ ጊዜ አዋጅ የታወጀው። ከዚህ በፊት ጦርነት ውስጥ ነበርን። የኢትዮጵያ ጦርነት ነበረ። የምርጫ የተለያዩ አለመስማማቶች ነበሩ። በዛ አይነት ሁኔታ ውስጥ ራሱ አዲስ አበባ ላይ 97 ላይ ከታወጀ ውጭ የአስቸኳይ ጊዜ አዋጅ ታውጆ አያውቅምና ይሄ ስልጣን የመጠበቅና መንግስት የደረሰበትን ቀውስ ደረጃ የሚያሳይ ነው የሚመስለኝ። እና እንደ መፍትሄም ደግሞ የመንግስት የህዝቦችን መብት በመገደብ መፍትሄ የሚመጣ አይመስለኝም። በጣም ተቃራኒ እርምጃ የተወሰደ ነው ብዬ ነው።
በጣም አመሰግናለሁ ወይዘሪት ሶሊያና። አቶ አለማየሁ ጥያቄውን መድገም ያስፈልጋል ወይስ ባለበት?
ተረድቼዋለሁ። ሰብአዊ መብት አጠባበቅን በተመለከተ ይሄ አስቸኳይ ጊዜ አዋጅ ከመታወጁ በፊት መንግስት በዓለም አቀፍ የሰብአዊ መብት ድርጅቶች በሰብአዊ መብት ጥሰት በተደጋጋሚ ሲከሰስ ነበር። በሂውማን ራይት ዎች፣ በአምነስቲ ኢንተርናሽናል፣ በአሜሪካ መንግስት የዲፓርትመንት ቤት የውጭ ጉዳይ መስሪያ ቤት በኩል የሚወጡ በየአመቱ የሚወጡ የሰብአዊ መብት መግለጫዎች ኢትዮጵያን በሚመለከት የሰብአዊ መብትን በተደጋጋሚ እንደሚጭት ያሳያል። እና መንግስትም ለዛ ምላሽ እየሰጠ እንደዚሁ እየተከራከረ ነው የኖረው። የአውሮፓ ኮሚሽንም በተደጋጋሚ ጄኔቭ ላይ ባደረገው እንትን የኢትዮጵያ መንግስትን ባለስልጣናት እየጠራ የሰብአዊ መብት ጥሰት በሀገሪቱ ውስጥ እንደሚፈጸም ሲቀርብ ነው። በዚህ በሰብአዊ መብት ጥሰት ይሄ አዋጅ ከመታወጁ በፊት ተደጋጋሚ ተከሷል። ይሄ አዋጅ ለአዲስ አካል ስልጣን ነው የሚሰጠው። ለአዲስ አካል ማለት አሁን የኮማንድ ፖስት ተብሎ የሚዋቀረው አካል እንግዲህ ከሰብአዊ መብትን ያስከብራሉ ተብለው ከሚጠበቁ ተቋማት እጅ አውጥቶ ይህንን ስራ ይሄ ሰዎችን የማሰር የመመርመር አስፈላጊ ሲሆን የመፍታት ወይም ደግሞ ለፍርድ አካል የማቅረብ ስራ ለአዲስ አካል ነው የሚሰጠው። ይሄ አዲስ አካል ቀድሞ እነዛ አካላቶች በነበሩበት ጊዜ መንግስት የሚከሰሰው አካል አሁን ደግሞ አዲስ አካል በሚይዝበት ጊዜ እኔ ሰብአዊ መብትን የሚያከብር ሁኔታ ከዚህ በኋላ ይመጣል ብሎ ማለት በጣም የሚቸግር ነገር ነው። እና እኔ እንዳልኩት በመጀመሪያም ይህንን ሰብአዊ መብትን የሚገድቡ ነገሮች ከዚህ በፊት ለትርጉም ተጋልጠው ሰብአዊ መብት ለመርገጫ መሳሪያ ይሆናሉ ተብሎ እንደሚባለው አሁንም በበለጠ ሁኔታ የሰብአዊ መብትን ማክበር ሳይሆን የሰብአዊ መብትን ጥሰት ያስከትላል ብዬ ነው የምፈራው። ከባድ ፍራቻ አለኝ እኔ እና ይሄንን ነገር ያስከትላል ብዬ ነው የማስበው። ልክ የሽብርተኝነት አዋጅ ላይ የሚታየው የፖለቲካ ተቃዋሚዎች በሽብርተኝነት አዋጅ እየታሰሩ ወደ እስር ቤት ይወረወራሉ የሚለውን ትርጉም እንዳስከተለው ማለት ነው።
ሁለታችሁንም በጣም አመሰግናለሁኝ ለዛሬ። እግዚአብሔር ይስጥልኝ።
አመሰግናለሁ።